ቀደም ብዬ በመግቢያ ያስተዋወቅኩት ዝግጅት ነው። ተከታዩ በሐኪሙን ይጠይቁ የኮሮና ቫይረስ ወረርሽኝ የከሰተውን አሳሳቢነት ይልቁንም አጣዳፊ ስርጭቱ ባለም ዙሪያ የተለየ ትኩረት መሳቡን ይመለከታል። ከ13 በላይ ሀገሮች ተጠራይቷል። ተከታዩ ውይይት በተካሄደ አንድ ቀን እድሜ ውስጥ ብቻ ለቫይረሱ መጋለጣቸው በምርመራ የተረጋገጡ ሰዎች ቁጥር በ60% አሻቅቧል። ከ4500 በላይ ሰዎች ለቫይረሱ መጋለጣቸው ተረጋግጧል። ሆንግ ኮንግ ከማዕከላዊ ቻይና የሚነሱ ጉዞዎችን አግዳለች። የዓለም ጤና ድርጅት ዓለም አቀፍ ወረርሽኝ በሚል እንዲሰይመውም እየተጠየቀ ነው። በዚህ ልዩ ዝግጅታችን ሙያዊ ትንታኔውን የሚሰጡን ፕሮፌሰር ዳዊት ሲራጅ ናቸው። በዚህ በዩናይትድ ስቴትስ በዊስካንሰን ዩኒቨርሲቲ የተላላፊ በሽታዎች ሐኪምና ከጉዞ ጋር የተያያዙ በሽታዎች ክትትል ማዕከል ዲሬክተር ናቸው። ዶክተር ዳዊት ሰይድ ሲራጅ በድጋሚ ተመልሰዋል። አመሰግናለሁ። በቀደመው ሳምንት አንዳንድ ስለ ጥንቃቄ የገለጿቸው ነገሮች እንዳለመታደል ሆኖ ዛሬውን ይሆንም ይመስላል ከሰው ወደ ሰው በቀላሉ የመተላለፍ እድልን ጨምሮ በሽታው ሊከስት የሚችላቸው አደገኛ ጠባዮች የስርጭቱን አዝማሚያና ደረጃ ሊቀይሩት መቻላቸውንም አስረድተው ነበርና ዛሬ ከእጃችን የገቡትን መረጃዎች ሲመረምሩ በተለይ የዚህን ወረርሽኝ ዓለም አቀፍ ስርጭትና አጣዳፊ መዛመት ለመቆጣጠር ሊወሰዱ ከሚገቡ ወሳኝ እርምጃዎች አንጻር እንዴት ይገመግሙታል ዶክተር ዳውድ?
አመሰግናለሁ አሉላ። አንተ እንደተናገርከው በቀደምም እንደፈራ ነው አሁን እየመጡ ያሉት ሪፖርቶች ተባብሮት የዓለም መንግስታት የጤና ክፍልም ከሲዲሲ እንዲሁም የተጓዦችን ጤንነት የሚከታተል ማህበር አለን ኢንተርናሽናል ሶሳይቲ ኦፍ ትራቭል ሜዲሲን የሚባል ህመሙ ከቁጥጥር ውጪ ወጥቶ የመተላለፍ አዝማሚያ እንዳያሳይ ነው ትልቁ ነገር። አየህ በቀደምም ስንነጋገር እንደነገርኩ ከአሁን በፊት የተመሰሰቱትን ወረርሽኞች መለስ ብሎ ማየት ሁልጊዜ ያስፈልጋል። የትኞቹ ናቸው ከተጠበቀው በላይ ወይም ደግሞ በጣም ብዙ ህብረተሰብ ክፍልን አጥቅተው ብዙ ጉዳት ያደረሱ፣ የትኞቹ ናቸው ደግሞ ተጠርጥረው እዛ ሳይደርሱ የቀሩ ብለህ ስታጠና ሁልጊዜ እንደ መመዘኛ ለኛ ተላላፊ በሽታ የምንከታተል ሰዎች ወደ 5 የሚሆኑ መስፈርቶች አሉ ሁልጊዜ የምናያቸው አደገኛነት ወዴት እንደሚያመራ ለመመዘን የሚጠቅሙን። እሱንም አይቼ ነው ያለፈው ጊዜ ፍራቻዬን የገለጽኩት ከአንተ ጋር ስናወራ። እነዚህ ምንድን ናቸው መሰለህ? መጀመሪያ ይሄ ህመም በምንድን ነው እየተላለፈ ያለው የሚለው ጥያቄ በጣም ወሳኝ ነው። ምክንያቱ ለምሳሌ አሁን ኢቦላን ካየኸው እንደዛ ያስፈራ እንጂ ደም ካልነካህ አይተላለፍም። ስለሆነ የመተላለፍ አቅሙ በጣም ውስን ነው። የታመመ በሽተኛን ደም መንካት ያስፈልጋል። ይሄ በህመም ግን በአየር ነው የሚተላለፈው። በሳምባ በአየር የሚተላለፉ በሽታዎች በጣም አደገኞች ናቸው። ምክንያቱም ምንም ያልተጠረጠረ ሰው አውቶቡስም ላይ ሊሆን ይችላል፣ ፕሌንም ላይ ሊሆን ይችላል፣ ህዝብ የተሰበሰበበት ቦታ ላይ የመተላለፍ አቅም አለው። ስለሆነ በአየር የሚተላለፍ ህመም ከሁሉም የሚያስፈራን ነው። ስፓኒሽ ፍሉ የምንለው ከመቶ ዓመት በፊት መጥቶ ብዙ ሰዎችን የገደለው እንደዛ ነው። ሁለተኛው ምንድነው? ከተጋለጠው ሰው ምን ያህሉ ታመመ የሚለው ደግሞ ኢንፌክቲቪቲ እንለዋለን ወሳኝ ነው። እዚህ ላይ አሁን ለምሳሌ ይሄ ኮሮና ቫይረስ ጥሩ ምንድነው ያለን ይመስለኛል። ምክንያቱም ከተጋለጡት ሰዎች ውስጥ ብዙዎቹ እየታመሙ አይመስሉም እና እሱ ጥሩ አዝማሚያ ነው። በዛ ይቀጥል ነው የሚባለው። ምክንያቱም ይሄ አዲስ ህመም ስለሆነ ገና ብዙ ዳታዎች እየተሰበሰቡ ነው ያሉት እና የምንነጋገረው በጣም በተወሰነ ኢንፎርሜሽን ላይ ነው። ግን ኢንፌክቲቪቲ ኦፍ ዘ ቫይረስ የምንለው ይሄ ሁለተኛው ነገር ነው። ሶስተኛው ምንድነው? ህመሙ ገና የታመመው ሰው ላይ እየበሰለ ያለ ምልክት እንኳ ሳያሳይ መተላለፍ ይችላል ወይ ወደ ሌላ ሰው የሚለው ደግሞ ሌላ ትልቁ ጥያቄ ነው። ኢንኩቤሽን ፔሪድ ላይ ያለ እና ይሄ አሁን ለምሳሌ ኮሮና ቫይረስ እንዳየሁት ከአንዳንድ ዶክመንቶች እንደዛ ማድረግ የደረሰበት ሁኔታ ነው ያለው። ሰዎች ምልክት ገና ከማሳየታቸው በፊት ወደ ሌላ ሰው ህመሙን እያስተላለፉ ነው።
እነሱ መታመማቸው ሳይታወቅ ሌላ ሰው ግን
ለሌላ ሰው ሊያስተላልፍ ይችላል። ይሄ በጣም አስቸጋሪ ነው። ምክንያቱም ምልክቱ ከሌላቸው ሪፖርትህን ጠንካራ ሊሆን ይችላል። መፈተሻ መሳሪያህም መመርመሪያህም የመከላከል እና የመለየት አይዞሌሽን የምንለው ሁሉ ጥሩ ሊሆን ይችላል። ግን ምልክት ገና ስላላሳዩ ማሳለፍ ከጀመሩ ይሄ አደገኛ ነው። ምክንያቱ ለመከላከል እና ለመቆጣጠር በሚደረገው ትግል ላይ ከፍተኛ ቀዳዳ ነው የሚፈጥርበት ያለው። እነዚህ ናቸው ትላልቆቹ በጣም ወሳኝ ምልክቶች የምናያቸው። ህመም አንድ ህመም ሲጀመር አንድ ቦታ ላይ ሲታይ ይሰራጫል ወይ አይሰራጭም ብለን ከዛ በላይ ግን የህመሙን የመጨረሻ ውጤቱን ለማየት ሁለት ነገሮች እንጨምራለን። ምንድን ናቸው እነዚህ? ከታመሙት ውስጥ ምን ያህሎቹ ናቸው የሚሞቱት? ለምሳሌ ኢቦላ መጥፎነቱ እዛ ላይ ነው። ከታመሙት ውስጥ ብዙዎቹ ይሞታሉ። ከ60% እስከ 70% የተያየበት ቦታ አለ። ይሄ ህመም ግን አሁን እንደ ዶክተር ሊጋንግ እንደተናገሩት ከሆነ ወደ 600 ሰው ተነጥሎ ተለይቶ ሆስፒታል ቆይቶ ምንም ሳይሆን ወጣ ካሉ ይሄ ጥሩ ዜና ነው ለኛ። ሌላው የመጨረሻው ምን ነው መድኃኒት አለን ወይ ለመከላከል? ይሄ ነገር ከቁጥጥር ቢወጣና የተለያዩ አገሮች ላይ ቢታይ መድኃኒት አለ ወይ ይሄን የታመሙትን ሰዎች ለይቶ ለማከም የሚያስችል ወይ ደግሞ ያልታመሙትን ለመከላከል የሚያስችል ክትባት አለ ወይ ነው። ለዚህ ለሁለቱ ጥያቄዎች መልሱ የለም ነው። ኮሮና ቫይረስ መድኃኒትም የለውም ክትባትም የለም ላልተያዙትና ይሄንን ሁሉ ስታይ የኛ አየር መንገድ የሲቪል አቪሽናችን የጤና ጥበቃ ሚኒስቴር በጣም ብዙ እየሰሩ እንደሆነ ይገባኛል። እኔ ካለፈው ልምዴ ነው ምነግር ያለው ከነሱ ጋር በነበረን ግንኙነት በኢቦላ ቫይረስ እየሰሩት የነበሩትን ስራ ስላየሁ ነው ምነግር ያለው። ግን ከዛ የበለጠ መስራት ያስፈልጋል። ምክንያቱም ጥያቄው አነስ ያለች ናት። አሁን ከውሃንግ ፕሮቪንስ የሚመጡትን ተጓዦች ወይ ደግሞ የኛ አገር ሰዎች ወደዛ ሊጓዙ የሚፈልጉትን ለይቶ ምክሩንም ምርመራውንም ሲገቡ የሚደረገው ለነዚህ ሰዎች ነው። እና ከነዚህ ውስጥ ህመሙ ያሳየ ምልክት ያለው ለተጠረጠረ ሰው ህመሙ መኖሩን አለመኖሩ እስከሚረጋገጥ ድረስ ለይቶ መከታተል አስፈላጊ ነው ማለት ነው። ካልሆነ አንዴ ከተለቀቀ ያ ሰው ከዛ በኋላ ምን ያህል ሰው ነካ፣ ከዛ ከተነኩት ደግሞ በጣም ከቁጥጥር ውጭ ነው የሚወጣው።
ተከትሎ ማዳጋች ነው የሚሆነው ከወጣ በኋላ። ዶክተር ዳውድ ምናልባት በኢትዮጵያ ሁኔታ ውስጥ ፈጠን ብለው የሚመጡ ቀደም ብለው ከዘረዘሯቸው አሳሳቢ ሁኔታዎች ጋር መዛመድ ያለባቸውን ጥያቄዎች ላንሳ። አንድ በቀጥታ ከማዕከላዊቱ የቻይና ከተማ ውሃን በሽታው ከተቀሰቀሰበት ቦታ በቀጥታ ወደ ኢትዮጵያ በመምጣት ፋንታ ሌላ አካባቢ ደርሶ የሚመጣ ሰውን ይህ ሰው ቀደም ሲል ወደዛ መጓዙን የሚጠየቅበት መንገድ አለ? በምን መንገድ ቀጥታ ከመጡ በረራዎች ውጪ ያሉትን በተዘዋዋሪ የሚመጡት ምልክቶች አለመታየታቸው ቅድም የገለጿቸው ሁኔታዎች ምን መንገድ አለ? በጤና አጠባበቅ ቁጥጥር ዘዴ አለ ይሄን የሚመለከት?
አዎ፣ ፊት እንዳልኩህ እኔና ተስንነጋገር ይሄ ዲስከሽን ይሄ አሁን እናወራ ያለ ነው የኢትዮጵያ አየር መንገድ እና የኢትዮጵያ ጤና ጥበቃ ሚኒስቴር ባሉበት ቢሆን እንደዚህ አይነት ጥያቄዎችን በደንብ አድርገን እናላላቸው ነበረ። ግን በአጠቃላይ ምንድን ነው አሁን እየተደረገ ያለው በዓለም ደረጃ ይሄ ህመም ወደ 14 ቀን ነው የማስተላለፍ አቅሙ ይለወደ ማንኛውም ሰው ባለፉት 14 ቀናት ውስጥ ውሃንግ ፕሮቪንስን ነክቶ ከነበረ በሌላ ሀገርም ዞሮ ይምጣ ቀጥታም ከዛ ይምጣ ያ ጥያቄ ፕሌን ላይ እያለህ የሚሰጥህ ወረቀት አለ አይደል? እዛ ላይ መጨመር አለበት። የኢትዮጵያ እንዴት ነው እየተደረገ ያለው የሚለውን ስፔሲፊካሊ ተስፋ አደርጋለሁ ለሚቀጥለው እንደዚህ ስንነጋገር የአየር መንገድና የጤና ጥበቃ ሚኒስቴር ሰዎች ስለሚኖሩ እነሱ የበለጠ ማብራሪያ ይሰጡናል። ነገር ግን ያ ጥያቄ ከሌለ አሁን መጨመር አለበት። ባለፈው 14 ቀን ውስጥ ውሃንግ ፕሮቪንስ ውስጥ ደርሰው የነበሩ ሰዎች የ14 ቀኑ ነው አሁን
ቆልፎ ማዛይ ሚያዩ።
አዎ፣ በዛ ነው ጥያቄው መደረግ ያለበት።
መልካም። ስጋት ብቻ እንዳይሆን ምክንያቱም ማሳሰቡ ከፍተኛ ደረጃ ደርሷል። ያ በቀጥታ ምን ነገር ስለነበረበት ተደግሯል። ግን ጥንቃቄን በሚዛን ከመጠበቅ ጋራ ሰዎች ለተስፋ ጭላንጭል የሚሰጥ በጥንቃቄና በመሸበር መካከል ያለውን መስመር ለማጥበብ ያህል ነው የሚባል ነገር አለ።
አዎ፣ ሁልጊዜ መቼስ ለጥንቃቄ ደወል መደወልና አላርሚስት ሆነህ ደግሞ ማስደንገጥ ጋር ያለው መስመር በጣም አስቸጋሪ ነው። በደንብ ተደርጎ መያዝ አለበት። አሁን ይሄ ህመም ላይ እንደዚህ ስናወራ ማወቅ ያለበት ጥሩ ነገር ያለው ምንድነው ለሞት የተዳረጉት ቁጥር በጣም ትንሽ ነው። ይሄ በጣም ትልቅ ኮንፈርት ሊሰጠን የሚገባ ነገር ነው። ሁለተኛ ነገር አሁን ለምሳሌ አሁን ዛሬውኑ አሁን ሪፖርት የወጣ ነበረ ከኢንተርናሽናል ሶሳይቲ ኦፍ ትራቭል ሜዲሲን ማህበር አለኛ የዓለም ተጓዦችን ጤና የምንከታተልበት ድርጅት እና በአየር በረራ የትኞቹ ከተሞች ናቸው የትኞቹ አገሮች ናቸው በብዛት ከውሃንግ ፕሮቪንስ ሰው የሚቀበሉት የሚለው 50 ከተሞች ተዘርዝረዋል። ከ50ዎች ውስጥ ለምሳሌ ኢትዮጵያ የለችበት ነው።
ከዶክተር ዳውድ ሲራጅ ጋር የጀመርነው ውይይት አድማጮች አሳሳቢ አነጋጋሪና የጥንቃቄ መረጃዎችን ጨምሮ የኢትዮጵያን አየር መንገድና ጤና ጥበቃን እንዲሁም ሌሎች የሚመለከታቸውን ጋብዘን ማወያየት እንቀጥላለን።